అహాదు అన్నకని ఇతడు የገብር ሰዎች የነታችን ቅድስት ድንግል ማርያም ወዳጆች እንደምሰነበታችሁ ፈጣሪነቱ ቃሉን እንደምንሰማ የሰበሰበ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ባለፈው ጊዜ ታስታውሱ እንደሆን ተክታት አንድን ጀምረናል። የቅድስት ያን ሳፈርቅ ተክታት ምዕራፍ 1 በመጀመሪያ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ እንዳነጻ ራሱ ማለት በአካሉ በደሙ እንዳነጻን ከዛ ያን ንጽህናችን ጠብቀን መኖር እንዳለብን ያን ጠብቀን ባንኖር ግን ነው የሚመጣ ቅጣት እንዳለ ጠብቀን ግን ብንኖር የምናገኘው ተስፋ እንዳለ ጽድቅ እንዳለ የምንሸለመው ሽልማት እንዳለ ባለመጠበቃችን የምንቀጣው ቅጣት ገሃነም በመጠበቃችን ንጽህናችን ጠብቀን በመኖራችን ጌታ የሰጠን ንጽህና ማለት ጠብቀን በመኖራችን የምንሸለመው ሽልማት የእግዚአብሔር መንግስተ ሰማይ እንደሆነ ንጽህናችን ያልጠበቁ ሰዎች እግዚአብሔር የሰጣቸው ንጽህና ያልጠበቁ ሰዎች እግዚአብሔር ከሚያመጣው ቅጣት እንዲድኑ ንስሐ መግባት እንዳለባቸውና ከንስሐ ጋራ ንጻት ወሳኝ እንደሆነ በአርስት መልኩ አንስተን ነበር። በአርስት መልኩ እና ሲጀምር ይሄ ተክታት የመጀመሪያ ምዕራፍ በምንድን ነው የጀመረው? በእንተ ኩነኔ ይላል። ስለ ፍርድ ይላል። በእንተ ኩነኔ ወይ እንተ ምንዳዊ ዘይነጽህ ማረሃጢያ ሁለተኛ ርዕስ ኃጢአትን ከመስራት የተነሳ ስለሚመጣ ችግር፣ ስቃይ፣ መከራ እንዳለ ያለው ነው። ወበእንተ በቁዑት ዘይከውን ምግብረ ትሩፋት ትሩፋትን ከመስራት ንጽህናን ከመጠበቅ እንደማለት አንጻር የሚመጣ ከዛ የተነሳ የሚመጣ ጥቅም የሚገኝ ጥቅም ማለት ምን እንደሆነ ገልጾ አስቀምጦለት ንጽህናን ጠብቀው ባይኖሩ ደግሞ ስለሚመጣ ቅጣት ሲናገር ወረ እንተ እሳተ ገሃነም ከመጥቀታ ውእ ወአልባቲ ብርሃን ገሃነም እሳት ደግሞ ንጽህናን ጌታ ሰጠንን ባለመጠበቃችን ምክንያት ማለት የምትመጣ ቅጣት ገሃነም እሳት ናት። ገሃነም እሳት ፈጥና እንደምታቃጥል ስታቃጥልም ብርሃን እንደሌለ ይለና ከዚህ ከሚመጣ ቁጣ ለመዳን ደግሞ ሰው አብዝቶ መመጽዋት ተቸገሩትን መርዳት እንዳለበት ለምናገር ወረ እንተ ገብረ ምህረት ይህ ይላል። ስለ ምጽዋትን የሚለውን አቀመጥ አሁን ከዚህ ከነዚህ ከአነሳናቸው አርስቶች በመጀመሪያ ያየ ነው የትኛውን ነው? ጌታችን አንጽቶናል ይላል በርስ። ከዛ አለፍ ብለን ደግሞ ሰው ከነጻ በኋላ ዛሬ ሰውን የሚያረክሰው ምንድን ነው ለሚለው ስድብ ክርክርና ሐሰት ብለጠቀም ታስታውስ እንደው እነዚህ ሐሳቦች ተዘርዝረው ስድብ ክርክርና ሐሰት እነዚህ ሁሉ ከየት የሚገኙና ከአንደበት የሚወጡ ናቸው? ስድብ ክርክር ሐሰት እና ክርስቲያኖች አይሳደቡም አይማገቱም አይከራከሩም አጉል ክርክር ቁጭ ብለው ጥሩ መንፈሳዊ ጊዜ ያወሩ ያወሩና ወደ ኳስ ጨዋታ ይገባል። በኳስ ጨዋታ ሲፋጁ ልባቸው ስትወቅጥታል ሲማገጥታል አጉል ክርክር ምንም በማይመለከታቸው ፖለቲካ ውስጥ ይገባል። በዛ ሲማገጥታል ይህንን እየሰማን የምናልፈው ነው። እርስ በርስ ጥላቻ፣ የዓላማ ልዩነትን፣ በሀሳብ ያለመግባባት፣ የምናገረው አይጥመውም አይጥማትም ወደ ማለት ከማምጣት በፊት በማረቡ ነገሮች ዙሪያ ጥልቅ ወግሎ የሚደረግ ክርክር አያስፈልገን። ጠየ ሰለሞን ምን ይላል? አፍንጫን መጭመቅ ደምን ያመጣል፣ ክርክር ማብዛት ጠብን ያመጣል። ልዩነት ይሰጡ አፍንጫን መጭመቅ ደምን ያመጣል፣ ክርክር ማዘብ ጠብን ያመጣል። እና ክርክርን የሚናፍቁ ሰዎች አሉ ይላል ሐዋርያ ቅዱስ ጳውሎስ። ከነዚህ ደግሞ ራቅ። ከሚከራከሩ ሰዎች ክርክር የሚወዱ ሙግት የሚወዱ ሰዎች አሉ፣ ከነዚህ ራቅ። የምንከራከርበት ሁኔታ መለየት መቻል አለ። ክርክር ሃይማኖትን ላለመልቀቅ የሚማገተው ሙግት ይኖረኛል። ሌላውን ግን ብቀበለው ባልቀበለው የሚጠቅመኝ ነገር አይደለም። ሃይማኖትን ለመጠበቅ ግን እስከ ፍጥ ለሞት ረአስ በእንተ ሃይማኖት ስከ ስነዚያ አምላክተ ይፈአስ በምስአክ እስከ ሞት ደርሰ ስለ ሃይማኖት ተከራከር። እግዚአብሔር አምላክ ምን ያደርግልሃል? ይከራከርልሃል። ሙግትን ካስፈለገ የሚማገተው በምኑ ነው? በሃይማኖቴ ነው። ሃይማኖቴን አላፈርስም ብዬ ነው። በዚያም ላይ ደግሞ ሰውን መንልን ብዬ አልማገተው። ሊያስለቅቀኝ ሲመጣ እናገራለሁ። ለዚህም ቢሆን ክርክር የሚያስፈልገው ነገር አለ። ግን አልለቅም የሚል ሙግት ማመጣው ሊያስለቅቀኝ ይመጣ እንደሆነ እኔ ላሳምን ሄጄ አልማገተው። ተመልከት እና ስለዚህ ነው ከክርክር ይሸሻል። ከሐሰት ምንም ጥርጥር የሌለው ነው። ሰዎች ከሐሰት መሸሽ ይገባቸዋል። ከስድብም እንደዚሁ እና ስድብ ተገቢ እንዳልሆነ ስድብ እግዚአብሔርን ማፍረስ እግዚአብሔርን መስደብ እንደሆነ አንስተን ተነጋግረን ነበረ። እግዚአብሔርን መስደብ መሆኑ ወዘ ጸረፈሂ ላይ ለእሁ ጸረፈች ላይ ለእግዚአብሔር ቢሆን ወንድሙን የሚሰድብ እግዚአብሔርን ሰደበ። በትእዛዝም ደግሞ ይተጽረፍኬ በነፊተ ህገጋችሁ ለእግዚአብሔር የእግዚአብሔርን ህግ በማፍረስ እግዚአብሔርን አትስደበው። ህግ ማፍረስ እግዚአብሔርን መስደብ ነው። እና ሰውን መስደብ እግዚአብሔርን መስደብ ማለት ነው እንዴት የሚለውን ባለፈው ጊዜ ተመልክተን ነበር። እና ከዚያ የሚቀጥለውን እንመለከታለን። ሰውን መስደብ መጀመሪያ የሚጎዳው ማንን ነው? ራስን ነው ብለን በመጀመሪያ ለዚህ ይህ የተክሳጭ መጽሐፍ በውሃ ይመስል በውሃ ምንጭ ይመስላል። ከአንደበት የሚወጣን ነገር በውሃ ምንጭ መመሰል እንግዳ ነገር አይደለም። ቅዱሳዊ ቆሮንቶስ ስለ አንደበት ሲናገር በአንድ አንደበታችን በእርሱ እንደ እግዚአብሔር ምሳሌ የተፈጠረ የሰው ልጅ እንባረካለን አለ። በእርሱ ደግሞ እንደዚህ እንራገማለን አለ። ከአንድ ምንጭ ጣፋጭና መራራው ይወጣ። ከአንድ አፍ እንዴት ሁለት አይነት ተቃራኒ ነገሮች እንዴት ይወጣሉ? በማለት አንደበትን በምን መስሎታል? በምንጭ መስሎታል። ይህ ሊቅ አንደበትን በምንጭ ይዞ መሳደብ መስሎ መሳደብ በመጀመሪያ የሚጎዳው ተሳዳቢ እንደሆነ ተናግሯል። ለምሳሌ ውሃ የሚቀዳ ሰው አለ። ውሃ ቀዳ። ውሃ ሊቀዳ ሲጓዝ ለፍቷል። ከዛው ከውሃው ታጥቦ ቀጥቶ ተነስቶ ውሃውን ቀርቶ መጥቶ ይመጣል። ውሃውን ቀርቶ መጥቶ ቤቱ እንዲያደርስ ለፍቶ የመጣ እሱ ነው። ውሃው እንዳወረደ የሚገለገልበት የሚጠቀምበት እሱ ነው። ከዛ ውሃ ስጠኝ እንደው በእንተ እግዚአብሔር ውሃ ጠጣ ይላል። ውሃ ጠጣ። ዝክርም ቢኖርበት ዝክር አዘክሮ ያበላል፣ ያጠጣ። ለሌሎች ለሚያስፈልግ ከአንድ ውሃ የመጀመሪያ ከውሃ ቀጂ ውሃን ሊቀዳ ከሄደና ውሃ ከሚቀዳ ሰው የመጀመሪያ ተጠቃሚ ለሌላው ሰው ከመስጠት በፊት ራሱ ነው። ውሃ ቀጂ ራሱ ነው። አንደበትን በምንጭ ከመሰልን ተሳደብን ማለት ውሃ ቀዳን ማለት ነው። በስድብ የመጀመሪያ ተጎጂ ማን? የሰው ልጅ። በመልካም ንግግርም የመጀመሪያ ተጠቃሚ መልካም ተናጋሪ ነው ለማለት ነው። አንጻር ይሄ ነው። በመልካም ንግግር አንድ ሰው ጥሩ ውሃ እና ንጹህ ውሃ የቀዳ እንደሆነ ውሃን በራሱ ስለሆነ የቀዳ የመጀመሪያ ተጠቃሚ ነው። ከዛ በኋላ ይህ ሰዎች ደግሞ እንዳስፈላጊነቱ ይሰጣል። ከዛ ይመጀመ ድግስ ይደግስ አንድ ሰው በድግስ ደግሞ እንመስለው። ድግስ የደግስ ሰው ታዳሚዎቹን እንኳ ገና ሳይጠራ ድግሱ ያማረ ሲመስለው የመጀመሪያ በድግሱ ተደሳች ማን ነው? ራሱ ሰውየው ነው። ሰምሮልኛል፣ ተሳክቶልኛል። ያልተመረለት ያላማረለት ከመሰለው ደግሞ መጀመሪያ ቅር የሚሰኘው ማን ነው? ያ ደጋሽ ነው። እንደዚህ ሙሉ ነው። በመጀመሪያ ሰው መልካምን ሰራ ክፉን ሰራ የሥራ ውጤት ባለቤት የሚሆነው ተጠቃሚም ተጎጂም የሚሆነው መጀመሪያ ሰው ይራሱ ምን ተበጥረ ይሄንን መጣፍት በሙሉ ተባብረውበታል ነው የእግዚአብሔር ዳዊት ወወረዳ መጣሁ ይበድናው ኃጢአቱ በራሱ ይመለሳል ብሎ ተቀምጣ ራሱ ቅዱስ ዳዊት ግበከረ ወወድቁ ጉድጓድ ቆፈሩ ወደቁበት ነው። ሰው በሰራው ክፋት ራሱ ተያዥ ነው። ከሌላው ሰው በፊት የመጀመሪያ ተጎጂ ራሱ ሰው ይሆናል። ምንም ጥርጥር የለውም። በመልካም ስራውም እንደዚህ ተጠቃሚው በመጀመሪያ ማን ነው? ራሱ ነው። ሰው ግቢያችንን አጥራችንን እንዳይነካብን ፈልገን በእሾህ ብናጥር የመጀመሪያ እሾህ የሚወጋው ማን ነው? ራሳችንን ነው። ተረቱን ስራ ለሰሪ እሾህ ላጣሪ ይላል። ሰው እንዳይቀርበውና ሰውን እንዲወጋ ብሎ ሲያጥር ራሱ ሳይወጋ ያጥር። ሌላው ይቀር እሾህን አቃለሱ መጀመሪያ ራሱ ይወጋል። ተመልከቱ። ስለዚህ አንድ ክፉ ስራ ነው መጀመሪያ ማንን ይወጋል? ራሱ ክፉ ሰሪውን ይወጋል። ከዛ አልፎ ነው የሚሄድ። ስለ ስድብም ስናነሳ እንደዚህ ነው። አንድ ከክፉ ስራ እና ሰውነትን ከሚያረክስ ነገር አንዱ ስድብ ነው ብለናል። እግዚአብሔር አንጥቶን ነበር። በምን እንረክሳለን? በስድብ እንረክሳለን። ሰው ለምን ቀድሞውን ይሳደባል? ስድብ መጀመሪያ የሚጎዳው ማንን ነው? ተሳዳቢውን ነው፣ ራሱን ነው። ተመልከት፣ በመጀመሪያ ደረጃ ስድብ ሲሳደብ ያ ተሰዳቢው ከታገሰ ይመሰገናል እንጂ እንደው አይነቀም። እገሌ ታጋሽ ነው፣ ምን ብሎ ሰዱት ዝም አለው ይባልና ያ ተመስጋኝ ይሆናል። የማ ባለጌ ነው፣ ለማንም አይመለስ፣ ሲሳደብ ለአፉ መዝጊያ የለውም ይባል፣ ሐሜተኛ ነው ይባል። ተሳዳቢ ነው መልሶ የሚሰደብ ግን ማን ነው? የሚዋረድ ክብሩ የሚቃለል ራሱ ነው። ስለዚህ ሰው ተሳዳቢ መሆን የለበትም የለበትም። በመጀመሪያ ተጎጂ ራሱ ነውና በመጀመሪያ እና እግዚአብሔርን በማሳዘኑ እና አገዛዝን በማፍረሱ ከሚቀጣው ቅጣት ሌላ በምድር እንኳን ለራሱ ውርደት ይገጥማል። ሌላው ተናደም የሚጎዳ ራሱ ነው። ሰው ይሳደባል። ሲሳደብ ዝም ያላችሁት እንዴ? እንዴት ቢንቀኝ ነው ይላል። ራሱ ነው የተሳደበው። እንካስና ሰድበን መመለስ ነበረብን? ዝም ያላችሁት እንደውም ተንቄ ነው ዝም ማለቱ መልስ የማይመልስልኝ ቢንቀኝ ነው ብሎ ራሱ ይናደዳል። ስትመልሱለት እንዴት ይመለስልኛል ይላል። ራሱ ተሳደበ እና ብስጩ የሚሆን ተጎጂ የሚሆን በመጀመሪያ ደረጃ ራሱ ነው። ሌላው አእምሮ ካለው ደግሞ ጸጥቱን አስቀምጠው ከተናገረ በኋላ ተሳድቦ ለጊዜው በተሰማው ስሜት የማይገባን ጊዜ ይህም እንደው ደህና ሰው ከሆነ እንዲ እና የተሳደብኩት ስድብ አላግባብ ነው የከለከነው እንደሆነ መጥቶ ይቅርታ ይጠይቃል። ያም ባይሆንለት ግን ውስጥ ሲበላው ይሰነበታል። ተመልከት እና ስድብ መጥፎ ነው። ስለዚህ እኛ አንሳደብ ራሳችንን ካልሆነ በቀር የምንጎዳው የለም ለማለት። ባንሳደብም መሰደብ አይቀርልን ይሆናል። ስንሰደብስ ምን አይነት እርምጃ መሰ? ስንሰደብ መልሰን አንሳደብ፣ ስንሰደብ አንናደድ፣ ስንሰደብ ክልታን ውስጥ አንግባ። አንዳንድ ሰዎች የሚያስደንቀው የሰደባቸው ሰው የሰደበውን ስድብ ረስቶታል፣ እነሱ ግን አስቀምጠውታል። እሱ አንድ ቀን ሰደባቸው እድሜ ልካቸው ራሳቸው ይሰድባሉ ማለት ካረሱት እሱ አንድና የተሰደበው። ተመልከቱ፣ እንደ ጉንፍንት ተኖ ጠፍቷል ከውስጡ ስድቡ። እነሱ ግን እንዲህ ብሎ እያሉ ሲያው ጠነጠነት ይኖራሉ። ራሳቸው የሚሰድ ሰዳቢው ሊሳደብ የፈለገበት ድረስ ብቻ ሳይሆን ከዚያ አልፎ ትንታን የሚሰጡ ሰዎች እንድኮ ማለት እንዲህ ለማለት ነው ይህን ማለቷ ነው ብለው ስሩን ሲመስጥ ከመሸቅ ከመናደድ ሌላ የሚያተርፍን ነገር የለም። ስለዚህ ስድብ አንዳንድ ሰዎች ቢሾቁ ያላቸው እንደ ቢመታ ይሻለው ነበር ይላል። ሁለቱ ግን እኩል ዋጋ ያላቸው ቢመታ ሳንበርም ጠላታን ጥለን ያልክ ይችላል። ሊገኝም ይችላል። ውሸት ነው። ቢመታ ይሻል ነበር ውሸት። ያለ ዋጋ ዋጋ መስጠት አስፈልግ። ያ ወሬ ብቻ ነው። ግላ አንድ ነገር ደርሶብናል። ካቀለል ነው ስለሚቀል ነው። የግላህል ያህል ያጠነከር ነው እኛው ራሳችንን ዘልቆ እንድገባ ከፈትንለት ስድቡ ከናቅ ነው በላይ ተን የሚሄድ አይገባም። ስለዚህ ሁልጊዜ ስድብን መናቅ በአንድ ነገር ማመን መሳቸውን ይማርና መቼም በአንዳንድ ነገር ቢነቀፉም አለማየው ሞገስ ይህን ይሉት ነበረ። እኔ በስድብ አላምንም ይላል። ውሸትና እውነት በሚለው አምናለሁ። አንድ ሰው እድፋ ብላንዱ ሰው እድፍ ካለበት ነው እውነት ነው እድፋም ነው አለ። ከሌለበት ግን ሐሰት ነው። ስለዚህ እውነት ሐሰት በማለት አምናለሁ እንጂ ስድብ የሚባል የለም አለ። ማውጠንጠን ጥሩ ነው። ይህን ሐሳብ ለመናቅ ይረዳል። ያለኝን ሰው ካልሆንኩኝ ውሸት ነው አወራው። ምን አናድደኛል ባልሆንኩት የሆንኩትን ካለ እውነት ነው የተናገረው። በእውነት ምን ያናድዘኛል? ሁለቱም ጊዜ ነው ተመልከቱ። ስለዚህ እንዲህ ብሎ መናቅ ነገርን ቸል ማለት ይሄ ፍቅርን ለመስራት ይረዳል። ማለት ፍቅር ይደረጃል። በጣም ነገርን ሰርሰው ነገር ጥላቻን ያመጣል እንጂ አይጠቅምም። ያለመታረቅ ነው ስድብን የሚያዳምን ሰው እርቅ አይሻማል። ተመልከቱ፣ እርቅ አይሻ ጨርሶ። እርቅ የማይሻ ሰው ያስታውቃል፣ ከንግግር እኮ ያስታውቃል። አሁን ስለ ጌታችን እኔ ጌታ ከሰይጣን ጋር እርቅ ይሻል አይሻም? በምን እናውቅበታለን? የእግዚአብሔርን ነው። ወደ ሰው ማንሄድና አዳምና ሔዋን በበደሉት ጊዜ አዳምን ምናዳ አለው። ለምን በደልከኝ አለው። ይቅርታ እንድጠይቅ እኮ ነው። ማባበሉ ነው። ንስሐ ገባ እንደማለት ነው። ምነው በደልከኝ ሲለው ፍንክር ደብሎ የሰጠኝ አለ። ምክንያት አቀረ። ምነው አንቺስ እባብ አሳሳተችና ምነው አንተ እባብ ለምን አላለው? በቃ ሊታረቀው አልፈለግም። ተመልከቱ፣ ከእባብ ጋር ጸቡ ጽኑ ነው ማለት ማን ነገር አልፈለገም ማለት እርቅ አልፈለገም ማለት። የሆነው ግን ከእግዚአብሔር አይደለም፣ ራሱ ሰይጣን ነው። አንድ ሰው አንድ ስራ ሲሰራ ካልገባው ይጠየቃል። ለምን ሰራው ይባላል። ሰይጣን ግን ለምን እንዲያረግ ተብሎ አይጠየቅም። አዳምና ሔዋንን በማሳቱ ለምን አላማው ነው አላማ ብሎ የተነሳብን። ስለዚህ ሰው ስለ ስራ ይጠየቃል። ስለ አላማው አለበት ሰው ይሰራ። ስለዚህ ለምን እንዲያረግ አይባል። አዳምና ሔዋን ተመኝተው ነው ተታለው ነው እንጂ እግዚአብሔርን ለማሳዘን ብለው አይደለም። ለዛ ነው ንስሐ የገቡት። ሰይጣን ግን አላማው ስለሆነ ይህን ስለሚያውቅ አልጠየቀውም። እግዚአብሔር ግን ዞሮ ሰው ከንግግሩ እርቅ መሻት አለመሻቱ ይታወቃል። ማለት አውቆ ገና ስድቡን የተበደለውን በደል የተጎዳውን ጉዳት ሰማ አድርሶ የሚናገር ሰው ወይ ካሳ ይፈልጋል ወይ እርቅ አይፈልግም። ሌላ ሊባል አይችልም። እና ስለዚህ ስድብን አለማውጠንጠን ነው ለእርቅ ይረዳል፣ ሰላምን ለመፍጠር ይረዳል፣ የፍቅር ሰው ለመሆን ይረዳል። እና ጥልቅ ወደሆነ ሌላ ትንታኔ ውስጥ መግባት አያስፈልጋቸውም። የተሰደቡም ሰዎች ሲሆኑ እና ተሰድበው እንደሚጠቀሙ ማሰብ አለባቸው። እና በሌላ አቅጣጫ ስለ ስድብ ጥቅም ሲናገር አንድ ኃይለ ቃል እናነባለን በመጽሐፍ ቅዱስ መጽሐፈ ሳሙኤል ካልዕ። መጽሐፈ ሳሙኤል ካልዕ ሁለተኛ ሳሙኤል ማለት ነው። ምዕራፍ 16 ተሰዳቢ ያን ያህል ጉዳት እንደሌለበት ተሰዳቢ እንደማይጎዳ የሚያሳይ አንቀጽ ነው። መጽሐፈ ሳሙኤል ካልዕ ሁለተኛ ሳሙኤል ምዕራፍ 16 ከቁጥር 5 ጀምሮ ነቢየ እግዚአብሔር ዳዊት በልጁ በአቤሴሎም ምክንያት ከዙፋኑ ተነስቶ በተሰደደ ጊዜ የደረሰበት ነው። ንጉሱ ዳዊትም ወደ ግራጭም መጣ፣
ሳኦል ፋሚ የሚባል የጌራ ልጅ
ከሳኦል ቤት ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ። ሳኦል የማን ነገር ነው? የብንያም ነገር ነው። ሳኦል የብንያም ነገር ነው እና ሳሚ ደግሞ የሳኦል ቤተ ዘመድ ነው። ይሄ ከሆነ ሳሚ ራሱ የማን ነገር ነው ማለት ነው? የብንያም ነገር ነው ማለት ነው። ሳሚ ራሱ እና ሳሚ የሚባል የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ። እየሄደ ይረግመው ነበር። ማንን ነው የሚረግመው? ዳዊትን ይረግመው ነበር። ወደ ዳዊትና ወደ ንጉሱ ወደ ዳዊት ባሪያዎችም ድንጋይ ይወረውር ነበር። በንጉስም ቀኝና ግራ ህዝቡ ሁሉና ያላም ሁሉ ነበሩ። ሳሚ ሲረግም ሂድ አንተ የደም ሰው ምናምንቴ ሂድ እያለ ይራገም ነበር። ዳዊትም ነው እንደሚለው ለምን የጎልማሳ ሚስት ቀምተዋል? ጎልማሳ ገድሏል አይደል? ምን ይዞ ነው የሚሰድበው? በፋንታው ነግሳልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብኝ። እግዚአብሔር መንግስቱን ለልጁ ለአቤሴሎም እጅ አሳልፎ ሰጥቶታል። እነሆም አንተ የደም ሰው ነህና በመከራ ተይዛለህ አለ። ቆጨው። የዘመዱ የሳኦል መንግስት አልፎ ስለሄደ ከፍቶታል እና የሳኦልን ደም አመጣብህ እግዚአብሔር አንተ ደመኛ እያለ ሰድቧል። የጥሩያም ልጅ አቢሳ ንጉሱን ይህ የሞተ ውሻ ጌታዬን ንጉሱን ስለምን ይረግማል? ሊድና ራሱ ልቁረጠዋል ሄጄ ቸብቸቦን ብዬ ይምጣል። የጽሩያ ልጅ እንዴት ንጉሱን ዳዊት ይሰድብብኛል ነው? ንጉሱም እናንተ የጽሩያ ልጆች እኔ ከእናንተ ጋር ምን አለኝ? እግዚአብሔር ዳዊትን ስደቦ ብሎ አዞታልና ተመልከቱ። እግዚአብሔር ዳዊትን ስደቦ ብሎ አዞታልና ይርገመኝ። ለምንስ እንዴት አደርጋለሁ የሚለው ማን ነው አለ። ዳዊት ነው። ይርገመኝ ተውት፣ እግዚአብሔር እኮ ስደቦ ብሎት ነው አለ። እና አለ ዳዊትም አቢሳንና ባሪያዎቹን ሁሉ እነሆ እኮ ገቤ የወጣው ልጄ ነፍሴን ይሻል፣ ይልቁን እሱ የብንያም ልጅ እንዴት ነው? አቤሴሎም ልጄ እኮ ነው ሊገለኝ እያባረረኛል ነው። ጠላቱ የሆንኩኝ የሳኦል ወገን ሳሚ፣ ይሄ የብንያም ወገን እኔ ይሰድበኝ ያስፈልጋል? ልጅ በአባቱ ላይ ሰስ እየሰነዘረ ደግሞ የሰውየው ጠላት ቢሰድበው ምን ያስደንቃል? ከወገቤ የወጣ ልጅ ነፍሴን ይሻላል፣ የብንያም ወገን እንዳ ቢሰድበኝ እንዴት ምን ነው አለ። እግዚአብሔር አዞታልና ተውት ይርገመኝ፣ ምናልባት በዚህ ቀን መከራዬን አይቶ ስለ እርግማኑ መልካም ይመልስልኛል አላቸው። በቃ ስድብ ኃጢአት ሊያስተሰር ይችላል፣ ያቃልላል። ስድብ ኃጢአትን ያቃልላል። ከእግዚአብሔር ዘንድ እንደ ቀኖና ሊሰጠን ይችላል። ይሄ ስድብ ያበሽቀዋል ለዚሁ እንደሆኑ። አንድ ደግሞ ተሳዳቢ ተነስቶ ቢሰድበው በዛ ቢበፈጫጭ ይህን ይቀር እለዋለሁ፣ እንደ ቅጣት እንደ መቅሰፍ። ዳዊት እንዲና የተረጎመው እና ቢሰድበኝ እግዚአብሔር ይህን አይቶ ምን ያደርግልኛል አለ። መከራዬን ያቀልልኛል። ምናልባት በዚህ ቀን መከራዬን አይቶ ስለ እርግማኑ መልካም ይመልስልኛል አላቸው። ዳዊትና ሰዎችን በመንገድ ሄዱ ነበር። ሳሚም በተራራ አጠገብ በእርሱ ትይዩ እየሄደ ይራገም፣ ድንጋይም ይወረወር፣ ትቢያም ይበትን ነበረ ይላል። ታንከቱ። አሁን ሀሳብ ምንድን ነው ያስገነዝበን? ስድቡን መታገስ ትዕግስት ይፈተንበታል። እግዚአብሔር ይህን ቆጦ ሌላ ጸጋ ሊሰጥ ጥሩ ሰው ከሆንን ጸጋ ሊሰጠን። ተመልከቱ። ደግሞ አንድ ወንጀል ካለብን ወንጀላችንን ሊያቃልለው ይችላል እግዚአብሔር በዚህ ስድብ ምክንያት። ስድብን መታገሳችንን አይቶ ስለዚህ ተሰዳቢ ሰው ማምረር የለበትም፣ መቆጣት የለበትም። ብዙ መከፋት ተሳዳቢ ማስወገድ ማጥፋት ይቻላል? ተሳዳቢ እንዳይኖር ማድረግ ይቻላል? አይቻልም። ስለዚህ ከክርስቲያኖች የሚጠበቀው ስድብን መታገስ ነው መማር ያለባት። ሌላውን ስለ ስድብ አስተምረው መክረው አትሳደብ ማለት ቢያቅታቸው ራሳቸው ተሳዳቢ አለመሆን አንዳጠቡ ማለት ሌላ ሲሰድባቸው ደግሞ የስድብ ውጤት ተያይዞ እንዳይቀጣጡ ማርገብ እነሱ ታጋሽ ነው ከነሱ ይጠበቃል። ለምን ተሰደብኩኝ ብሎ የሚነሳሰው ክርስትናም ያለዋል። በክርስትና አንዱ ምልክት የሆነዋ ስድብን መጣለ ስለ ስሜ ክፉ ስም ሲያወጡበት ያለ እንደ በስሜ ሲነቅፋችሁ ሲሰድባችሁ ይላል። ከክርስትና አንዱ ስድብን ታግሶ መቆየት ነው፣ ጥንካሬ ነው። ለምን ተሰደ እንዲ ከጌታ በላይ ማን ሊመጣ ነው? ጌታ እኮ ተሰድበዋል። የአይሁድ ንጉስ የናዝሬቱ ኢየሱስ ምራቅ እየተጠጣ ከዱላ ጋር ከዛ በኋላ ምን አደረግ? ተሰጠበ ከብኤልዜቡል አጋንንትን ያወጣ ነው። ምን ማለት ነው? በአጋንንት አለቃ ነ በጣም ቀማለት ሃይማኖት የሌለው እኮ ማለት እንደ አንድ እንደ ጻድቅ እንደ ደግ ሰው እንኳ አላዩትም። ከዚህ በላይ ስድብ ነ ይህንን አውታደ እንደ ጌታ በሰው ልጅ ስድብን ይናገር ኃጢአት ይሰረይበታል። በመንፈስ ቅዱስ ላይ ግን ኃጢአት ስድብን ይናገር ኃጢአት በዚህ በዛም አይሰረይለትም። ተመልከቱ። ስለዚህ ጌታ ከተሰደበ ነው ክርስቲያኖችና መሞት ነው ያለባቸው። መሰደሳ ከስድብ በላይ ማለት ነው ብዙ ሊደርስባቸው ይገባል። ስለዚህ እኛ እንደውም የምንሰደበው ስለዚያር ነው እንዲያው አይደለም እኮ በስራችን በኑሯችን በጥቅማት በሌላ ሩጫችን ነው የተነካካ። ብዙ ጊዜ ስድብ የምንለው የሚገጥመን በዚያ ነው እንጂ ከራሳችን ኑሮ አንጻር ነው እንጂ ስለ እግዚአብሔር የሚደርስብን ቅጦች ወይም ምንም ነው። እግዚአብሔር በዚህ ዘመን ስለ ስሙ የሚሰደቡ ልጆችን አላስነሳም። ወይ አልተነሱም ሰዎች ራሳቸው ወይ ጠንክሮ ስለ እግዚአብሔር ብሎተ ስድብም ያን ያለ በረታ አይደለም። ስድብም ላንለው የምንችለው አንተ ቀስ አንተ ይህም አይከብር ነው የምንስድ ከረር ቀረቅ አድርገን ስናል መምሬ ከተባ ክብር ነው። ይህኔ ለምን አክሊል አገኘን ማለት ስድብ ውስጥ አልገባም። ተመልከት። ስለዚህ ጠንከር አድርገን ነው እናስበ የሚገባ ነው እና በዚህ ራሳችን ፈትሽበታለን። ፈታት ማለት ነው። አለበለዚያ ግን በስድብ የሚያመርሰው ለሌላ ሲሳደብ መልሰው ይሰድቡታል። ሲሰድቡት እሰድባለሁ ካለ ሊመቱት ሁሉ ይችላል። የበቁ ነው ለመገዳደል መነሻው ምንድን ነው? ስድብ ነው። ይህን ሲዘጋና አርቆ ሲያጥር ጌታ ምን አለ? ለቀደሙት አትግደል እንደተባለ ሰምታለሁ እኔ ግን እላችኋለሁ። ተመልከቱ። በወንድሙ ላይ በከንቱ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙ እንዳ ተመልከቱ አባተ ታናሽ ጠርቅ ለበስ ብሎ የሚሳደብ ሰው የሸንጎ ፍርድ ይገባል። ዲዳ ደንቆሮ ያለማ የገሃነም እሳት ይገባዋል ብሎ ያስቀምጣል። ተመልከቱ። ስለዚህ ምንድነው ያስቀመጠልን ነገር? መሰዳደብ ወደ መገዳደል ስለሚያደርስ ተያይዞ የሚሄድ ስለሆነ ከዚህ በመነሳት ወንጀልን ስድብን ማራቅ ለክርስቲያኖች ይገባቸዋል ይገባቸዋል። መሰዳደብን ጨርሶ ለማራቅ መጣርሳል። እነሱን መሳደብ የለባቸው። ከተሳደቡስ ከተሳደቡ ደግሞ ቅጣት አለ። ተመልከ አሁን ንጽህናን የሚያጎድስ ስድብ ነው ብለናል። ከተሳደብን ማለት መሳፊ ስጋት ምን ይሆናል? ያድፋል፣ ይረክሳል። የረከሰ ነገር ደግሞ ከቶ ወደ እግዚአብሔር መንግስት ሊገባ አይችልም። ባለፈው ጊዜ እንደተመለከት ነው በዮሐንስ ራእይ ላይ አንድ ኃይለ ቃል እናነባለን። የዮሐንስ ራእይ ዮሐንስ ራእይ ምዕራፍ 21 ከቁጥር 27 ጀምሮ ምን ይላል? ስለ እግዚአብሔር መንግስት ነው የሚናገረው። ይህች እግዚአብሔር መንግስት ማታና ቀን በእርሷ ዘንድ የለም፣ አይነሽም አይነጋም። በጉ ራሱ ያበራላታል፣ ፀሐይ ጨረቃ ከዋክብት አይደለም የሚያበሩላት ይላል የእግዚአብሔር መንግስት። ስለዚህ አይነሽም አይነጋም፣ ለቲቱ አንድ ዕለት እሁድ ናት። እኔ እስቀምጥና ስለማይመሽ ስለማይነጋ በደካ ደግሞ ለዶክር ምንድን ናቸው አለ? ክፍት ናቸው። በረካ ክፍት ናቸው አለ። ክፍት ነው እና ግን ማንም ዘው ብሎ አይገባም። የሚገባባትን ስናገር ምን
ለረጉን በሆነው በሕይወት መጽሐፍ ከተጻፈት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትን የሚያደርግ ሁሉ ወደ እርሷ ከቶ አይገባ ነው።
እኩነኔ ያለው ነው ስለኩነኔ አደለም ያነሳል ነው ያ ተጣጣ ሐሳብ ስለኩነኔ ስለፍርድ ስለጋህንም ሰዓት ማለት እና እንደሚያደርግ ሰው ይቀጣ በዚያት መቀጣት በጣም ክፉ ነው በጋህንም ሰዓት መቀጣት መጥፎ ነው ዛሬ አንድ እንደው ልውል ክብር እና ጥሩ ሰው አንድ ወንጀል ታስሮ ወደ እስር ቤት ሲገባ ሐሰት ነው መጀመሪያ ያለ ማዕረጉ ያለ ደረጃ መከሰሱ ተመልከቱ። ከዛ በኋላ ደግሞ አንድ ሰው ወደ ክስና ወደ ወህኒ ሲሄድ ኮክር የለው ወንጀለኛ ክር የለው ውርደቱን ማለት ሐፍረት ጉስቁልና ነው። አሁን ሰው እንዴት ከፍ ዝቅ እንደሚልለት አስብና አንድ ሰው በፍራቱ ጊዜና ግን በወንጀል በተያዘ ጊዜ እንደዛ ምን ያገናኘው ሐፍረት ጉስቁልና ይቀባል ሄዶ ከማን ጋር ይታሰራል? ከወንጀለኞች ከነፍሰ ገዳዩ ከወረው ቁጥሩ ከነዛ ጋር ነው። ምንም አይነት ወንጀል ይስራ ይነትም ይዛ ወንጀል ነው ግን ክፉ ግብር ክፉ ስም ካላቸው ሰዎች ጋር አብሮ ይቀላቀል ይቆጣት ሞት ከነዚህ ጋር አብሮ መቀላቀል ራሱ ጌታ አይደለማ። ስለ ጥሩ መጋቢና ስለ ክፉ መጋቢ ሲናገር ጌታ በወንጀል ጥሩ መጋቢ መጋቢ አርጎ ጌታው ከሾመው በኋላ ሄድ ብሎ እስኪመጣ ድረስ ጌታ እስኪመጣ ይቆያል ብሎ መጥፎ መጋቢ ምን ያረጋ? ይበላል፣ ይጠጣል፣ ይሰክራል፣ ባሪያዎቹን ይደበድባል፣ በአግባቡ አይመግባቸውም። ጥሩ መጋቢ ግን ምን ያረጋል? አስፈላጊውን ክፍያ እየከፈለ አይ ነገ ዛሬ አይታወቅም ብሎ በጥሩ መጋቢነቱ ያስተዳድራል። እንዲህ እያደረገ ጌታው የመጣለት ሰው እድለኛ ነው፣ ብዙ ነው አለ፣ ይሾመዋል፣ ያከብረዋል። ጌታ እስኪመጣ ይዘገያል ብሎ ግን ሲቀጥ የነበረ ሰው ጌታው መጥቶ እንዲህ ያገኘው ይልና ለሁለት ይሰነጥቀዋል። ሁለት ይሰነጥቀዋል ማለት ነፍስና ስጋው ይለያል ማለት ለሁለት መሰንጠቅ ነው። ነፍስና ስጋው ምን ያደርገዋል? ይለያል። እድሉንም ከግብዞች ጋር ያደርገዋል። ግብዞች ሚባል ኃጢአተኞች ወንጀለኞች ማለት እስር ቤት ወይኒ ያወርዳል ማለት በሚስጥሩ ግን አንድ ኃጢአተኛ ሲሆን ያወርዳል። እና በዛ ላይ ደግሞ ያው እስር ቤት ነው እና ሰዎች እንዲጎዱ ስለሆነ ይፈልጋል። መብራት የለም፣ መብራት ያቀፍባቸው አቅም ለማለት ተመልከት። በዛ ላይ ደግሞ ያው እንዲያዝና እንዲጎዱ የሞተው ምናምኑንም ምን ያደርጋሉ? ይቅልባቸዋል። የውሻውንም የድመቱንም ሬሳ ያል ሽታው ደስ በማይ እንዲህ አበላሽታል። ይህንን አንጻር የሚያዝና ሰው በነፍስ ስለሚቀጣው ቅጣት ነው። ሰው ጌታ የሰጠውን ንጽህናውን ጠብቆ ካልኖረ በነፍስ በስጋ የተሰጠውን ንጽህና ጠብቆ ካልኖረና በክፉ ንግግር፣ በክፉ ሀሳብ፣ በክፉ ስራ ሰውነቱን ካሳደፈ ወዴት ይወርዳል? ወደ ገሃነም ይወርዳል። ወደ ገሃነም እሳት ይወርዳል። ይህችን እንለይ፣ ከምድራዊ እስራት እንለያል። በመጀመሪያ ደረጃ ተዋርደን በሀፍረት በቁስቁልና ነው ዚያን እንሄድ። ይህ መጀመሪያው ነው። መመሳሰሉን እኔና ገሃነም እሳት የሚወርድ ሰው ያች እሳት እማትጠፋ እሳት ናት ይላል። ከምናውቃት እሳት ትለያለች፣ ከምናውቃት እሳት በመጠን ትለያለች፣ በጊዜ ትለያለች። አሁን ዛሬ ሰው እሳት እያያዘ እንደሆነ ያጠፋዋል መልሶ። የሚቃጠለው ነገር ሲያልቅ ራሱን እሳቱን ሊጠፋ ይችላል። በገሃነም ግን አንድ እንደዚህ አይነት ነገር የለም። የሚቃጠሉት የሰው ልጆች ናቸው። የሚያቃጥለው እሳት የሰው ልጆች ተቃጥለው አመድ ይሆናል። ነፍስ ትሆናለች እንደዚህ አትሆን። የሚቃጠሉ የሰው ልጆች ተቃጥለው አያልቁም። የሚያቃጥለው እሳት አይጠፋም። እስከ እሳት ዘላለም የተባለ ነው ዘላለማዊ ይሄ እሳት እና ሰዎች እዚያ ውስጥ ነው የሚገቡት።
እናስተንቀው ነው ከዚህም በላይ ደግሞ እሳት ካለ ምን አለ ብርሃን አለ
ሲወል ዘንድ ግን እንዴ ያለ
የሲወልን እሳት የሚለየው ከዘላለማዊነቱ ባሻገር በሲወል ጨለማ መሆኑ ወለውሉደ መንግስት ሰ ይላል
መጽሐፍ
የመንግስት ልጆችን ግን ማቴዎስ ወንጌል ምዕራፍ 8 ላይ ወደ ውጭ ያወጣቸዋል በውጭ ወዳለ ወደ ጨለማ ያወጣቸዋል ያወጡ ስተጠናት የጥምነት ሀበሀሉ ብክር ዋሀጥረስነን ጥርሱና ሳጠስነ ልብስ ወዳለበት ወደ ውጭ ወደ ጨለማ ያወጣቸዋል ወደ ዘላለም እሳት ያወጣቸዋል እሳት ሲሆን ጨለማ ነው የሰው ልጅ ጨለማ ብቻ ቅጣት ለመሆን ብቁ አይደለችም ብቁ ናት ጨለማ ብቻ ሰውን ለመቅጣት ብቁ ናት ይህንን የምናስበው ድምፅ አራዊትን ጸረ አጋንንትን ገማሌሪትን ሳይፈሩ ሲባል ተራ ንግግር ይመስለናል እስቲ አንዳንድ ገዳማት እንሂድ ወይም ራቅ ያለ ቦታ ቤታችን እንኳን ጓሮን ዞር ማለት የሚፈቀኝ ሰዎች የምናስብ በሊናችን ከዛ አውሬውን ተውትና ይሄ ምናምን እንኳ ራሱ አውሬ ነው ከዛ በላይ ያለው ምን ይነገራል ትንሽ ነገር ለኛ አውሬ ለምናስስ እንኳ ወደ ጫካ ገባ ማለት እንዴት ይከብዳል ለአንድ ቀን ለሊት ይደል ለአንድ ቀን አዳ እዚህ ሰው ሰፍሮ መብራትና ባትሪ እየታየን ገባ ማለት እንዴት ይከብዳል እና ግርማ ሌሊት ቀላል አይደለም ጨለማ ከባድ ነው አስፈሪ አስደንጋጭ ባታውን እኮ ጭፍ ያለ ብርሃን የሚኖሩት ድምጮ እንኳን የሚደርስልን አለ ብለው ተስፋ የማያደርጉበት ከሰው ወገን ማለት ዘርም ብቻ ተስፋ አድርገው ነው እና ምን እንደሚመጣ ሳስብ እና ግርማ ሌሊት የሚባለው እንዲህ በዋዛ አይደለም ከባድ ስለሆነ ነው ከፈተናዎች ዋነኛ ይሆናል እኛ ዛሬ ከተማ ውስጥ ነው ያደግነው እና የሚያስቸግረንን ግርማ ሌሊት አላየንም እንጂ ያቀላል አይደል ስለዚህ የገሃነም ጨለማ ደግሞ ከዚህች ጨለማ ይለያል ለምን እስቲ በንጽጽር እንየው ዛሬ ከምናየው ጨለማ እንኳ ሲጠና የአንዱ ጨለማና የሌላ ወር ጨለማ አንድ ነው አንዱ ጨለማ ይባላል ለመለየት በጨለማ ላይ ጥላ ደግሞ ሲሆን እንዴት እንደሚጠና አይንን ቢጠነቁለት እንኳ አይታይ ተመልከቱ የጨለማውን ጽናት ይህንን ተወው ይህ እኮ የብርሃን መታጣት ወይ የብርሃን አለመኖር የሚፈጥረው ጨለማ ነው በሲኦል በገሃነም የምናየው ጨለማ ግን ይጸናል ከሲኦል ጨለማ የገሃነም ጨለማ ይጸናል ያ ደግሞ ራሱ ተፈጥሮ ነው ጨለማ በጨለማነት ተፈጥሮ እግዚአብሔር ብርሃንና ጨለማን ፈጥሮ የለ እንዴ አዎ የመጀመሪያው ቀን ዕለት ፍጥረታት ናቸው ከነዚህ ከዛ በኋላ እግዚአብሔር በዕለተ ረቡዕ ፀሐይ ጨረቃ ከዋክብትን ሲፈጥር ከፈጠረው ብርሃን የስንዴ ቅንጣት የምታህለውን እኮ አንስቶ አከፋፍሎ ነው ፀሐይ ጨረቃ ከዋክብትን የፈጠረው አሁን እነዚህ ሁሉ ለእኛ ልዩ ናቸው ግን የስንዴ ቅንጣት ታህል ናት ጨለማው እንግዲህ ክብደት ያለው ጨለማ የሚገፋ ጨለማ ነው ስለዚህ ሲገልጽ ገድለ ተክለ ሃይማኖት ከሞት ካህን የተነሱ ሰዎች ስለ ሲኦልና ስለ ገሃነም ሲናገሩ እልፍ አእላፋት ፀሐዮች ሲኦል ቢገቡ የኩራዝ ያለ አብሩላት ታልከት የኩራዝ የሻማ የጣፋ ያህል አብሩላት አይችልማ ዛሬ ያለውን የብርሃን መታጣት የሚፈጥረው ጨለማ ስለሆነ ብርሃን ካበራን ጨለማ ይፈጣል ምን ጥርጥር የለም እዛ ግን እኮ ቦታው ነው ተፈጥሮው እኮ ነው እሱ ነው አይሸሽም እንደዚህ ጨለማ በዋዛ አይሸሽም ስለዚህ የጨለማ ራሱ ቅጣት ነው ግን እዚህ ላይ ምን አለ እሳት አለ ደግሞ ተመልከት ይሄ ጨለማ ከብዙ አመተኞች ጋር አብረን በወህኒ በሲኦል እያለን አንድም አጥያተኛ ጎናችን ያለ አይመስለንም መከራውን ለማጥናት ለምን ህፃን ልጅ እንኳን ቢይዙ መጥናናት አለ ከሰው ጋር ከሆኑ በመንገድ የሚያስፈራ መንገድ እንኳን ሰው በርቀት እንኳን ሲታይ ልቡና ይተነፍሳል ያርፋል ሰው አለ ይላል ሰው እንዲህ አለ ስቃውን እንዳይከፍል እረፍት እንዳያመጣ አንድ ሰው አጠገቡ ጎን ያለው መዳንሰስ መንከት ማየት ማወቅ መስማት አይችልም። ስለዚህ በዛት በተላ እያንዳንዱ ራሱን ችሎ ይፈተናል። ይፈቃለ መከራ ይቀበል አይቀበል ራሱን ችሎ። ስለዚህ ይችን ሰው ያስብ አይርሳ። አንዳንድ ነገሮች እንዳያታልሉት በህይወቱ ብልጥግናውም ተቀማጡ የመኖሩም ሀብቱ ንብረቱም ፈቃደ ስጋው እንዳያስተው ማለት ተጠንቀቆ ለመኖር እንዲረዳ ይህን ያስብ።
በዛ ላይ ደግሞ ማርቆስ 9 ላይ ጻፋ አለ ሌላ አንድ ተጨማሪ ሀሳብ አለው። ምን ይላል? እጽሁ ዘኢይነውም የእሳቱ ዘኢይጠፍር
ትሉ የማንቀላፋ ማንቀላፋ ማለት ማለት ማይሞት
ማለት ማይሞት ማለት ሳቱን ማይጠፋ በማለት ስለ ገሃነም ሲገጥ ትል የሚለው አጋንንትን ነው። አጋንንት ምን ይባላል? ትል ይባላል። አጋንንት ናቸው ትል የተባለ እና እነዚህ ትል እንደ ትል አይደሉም፣ ተጠፍልቀው የሚጠፉ አይደሉም ነው። ስለዚህ አይተኙም። አንደኛ ሚደክማቸውና የሚያንቀላፉልንም አይደሉም። አይተኙም፣ አይሞትም። ሁልጊዜ መከራ እየተቀበሉ በሰው ላይ መከራ የሚያጠኑ ናቸው። እና ሰው ላይ ያለ ቅጣት ክፉ ነው። ስለዚህ ሰው ይህንን አስቦ ነው ከክፉ ስራ ይከለከለ። ሰውን ከኃጢአት የሚከለክሉ መንገዶች ብዙ ናቸው። ጣነ መንግስተ ሰማያትን ማወቅ ሰውን ከኃጢአት ይከለክለዋል አይደል? ሰው ስለ መንግስተ ሰማይ ግን ቆም አንድ ነገር ቢያይና ቢያውቅ ፈቃደ ስጋን ይረሳል። ከመነፈጥ ነው ፈጽሞ ለስጋ አይገዛም። ጣዕመ መንግስተ ሰማያት እንዳቅ ያን ባይሆን ሰው ምረረ ገሃነምን ቢያውቅ በህሊናው ባይረሳ ለኃጢአት አይገዛም ጨርሶ። ተመልከቱ፣ ሌላ ደግሞ ከፍቅር ለእግዚአብሔር ከመገዛት ኃጢአትን ማይሰራ አለ። አንዳንዱ ፈርቶ አይሰራም ቅጣትን ፈርቶ። ስለዚህ ይልቁን ወጣንያን የእግዚአብሔርን ቁጣ ማወቅ አለባቸው። ምክንያቱም ስጋቸው ሰውነታቸው ድልል ስለሆነ ነው እንዳይታለሉ በሆነ ባለ ነው እንዳይታለሉ የሚጠብቃቸው ምን እንደሆነ እንዲያውቁ ያስፈልጋል። ተመልከቱ፣ የእግዚአብሔርን ቸርነት ብቻ ተገን እያደረጉ ለይተውት ማለት ነው። እግዚአብሔር በቸርነቱ አንጻር ደግሞ ፈራጅነቱ እንዳለ መታወቅ አለበታል። ያን ታውቆ ከክፉ ስራ መከልከል ያስፈልጋል እና ክፉ የሰሩ ሰዎችን እንዲጠብቃቸው ከመንግስተ ሰማይ ሌላ ውጭ ማለት ነው። ሌላ መኖሪያ ቦታ የለም። ከመንግስተ ሰማይ ወጣ ማለት አንድ ሰው የገባ ማለት ሲኦል ገባ ማለት ነው። ምክንያቱም ዛሬ በመጠላ ሲኦልም ገሃነምም ሳንወርድ የምንኖርባቸው ቦታዎች ቦታነታቸው ይቀራል፣ ያልፋል። ስለዚህ አንድ ሰው ገሃነም ከገባ ገባ፣ ከገሃነም ከወጣ የት ነው የገባው ማለት ነው? መንግስተ ሰማይ። ከመንግስተ ሰማይ ከወጣ የት ገብቷል ማለት ነው? ለዚያ ነው ወደ ውጭ አውጡት እናጣወት የሚለው። ስለ ድግ ስር ስላለበት ሰፊና ተላ ደስታ ስለሞላበት ቦታ ይናገር ነው። እንግዲህ ይህንን ሰው እጁን እግሩን አስራችሁት አውጥታችሁ ወደ ውጭ ጣሉት ይላል። ወደ ውጭ ተጣለ ማለት ምን? ከመንግስተ ሰማይ ውጭ ያለው ምንድን ነው? ገሃነም። ገሃነም ጣሉት ማለት ነው። በዚያ ጥርስ ማፋጨትና ልቅሶ ይሆናል ብሎ ነው እንግዲህ። ስለዚህ ጨርሱ ይህን ቦታ ለአለማየት ወደ መንግስተ እግዚአብሔር ብቻ ለመሄድ አስቦ መነሳሳት ያስፈልጋል። ከዚህ ምንድን ነው? በምንድን ነው ጥሩ ከሰራ መንግስተ ሰማይ እንገባለን። ስለ መንግስተ ሰማይ ብዙ አንተረክም። ለምንድን ነው የማንተረክ? መንግስተ ሰማያትን ዘአን ወረየ ወእኒ ሰማ ስተልበሰ ዘይታለ አይን ያላየው ጆሮ ያልሰማ በሰው ልቡና ያልታሰበ ብሎ ይገልጻታል። ስለ እሷ ምን ይምላል? ተበርከት ጨርሶ ምንም የምንለው ነገር የለም። ገሃነምን በዚህ መልኩ ካዳምን የበለጠ ጣዕም አላት መንግስተ ሰማይ። በቃ ሌላ የምንለው የለም። ጥሩ የሰራ ዘ ይገባል፣ ሌላው ገሃነም ይወርዳል በመልካም ያልተገኘ። ስለዚህ ጥሩ ስለሰራ ሰው ስለሚያገኘው ክብር ብዙ አንተርክም እና ይህን አይነት ቅጣት ይመጣል። ከዚህ ቅጣት በምን እንድናለን? የመጨረሻው አርስት ወበእንተን ገቢረ ምህረት ይህ ስለ ምጽዋት ነው። መመጽወት ለዚህ ጥሩ መፍትሄ ነው።
መነጽር ይህን አርስት ደግሞ አርስት አድርገን በተከተለው ጊዜ እናያለን። መነጽር ምንድን ነው? ፍቱን መድኃኒት ነው። ንስሐ ገብቶ በክፉ ስራ ተጸጽቶ ምጽዋት ማድረግ ጥሩ መድኃኒት ነው እና ምክንያቱም ተገስጸን የምንቀጣው ምን እንደሆነ ተነግሮን መውጣው ሳይነገረን መታለፍ የለበትም። ስለዚህ መጽሐፉን በመጠረሻ ላይ ያስቀመጠልን ምንድን ነው? ስለ ምጽዋት። ምጽዋት ከገሃነም እሳት ልታድን የምትችል የሰው አጋር እንደሆነች ያስቀምጠልናል። ያንን በሚቀጥለው ጊዜ እንመለከታለን። ለአሁን ይብቃን። የሰማነውን በልቦናችን ጽላት ጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።